ወገኖች እንደምን ሰነበታችሁ? በሕይወት አቁሞ ለዚህ ቀን ያደረሰን ጌታ ስሙ የተባረከ ይሁን። ባለፈው ሳምንት እንነጋገርበት በነበረው ኢየሱስን መምሰል በሚለው ርዕስ ስር በነበረው የጾምና ጸሎት የሚለው ትምህርት ማንሳታችን ታስታውሳላችሁ። ዛሬም ከዚያው የሚቀጥለውን ክፍል እንመለከታለን። የትምህርታችን መሪ ሀሳብ ኢየሱስን መምሰል የሚል ነው። ኢየሱስን መምሰል በሚለው ርዕስ ስንነጋገር ኢየሱስን ለመምሰል ኢየሱስ ከጀመረበት መጀመር አለብን የሚለውን ሀሳብ አንስተን ኢየሱስ በትህትና በየዋህነት ሌሎችን ለማዳን ራሱን ዝቅ አድርጎ መከራን በመቀበል በአጠቃላይ እርሱ ፍጹም እንደሆነ እኛም ፍጹማ መሆን እንዳለብን አንስተን ነበር። ባለፈው ጊዜ ኢየሱስ አገልግሎቱን ከመጀመሩ በፊት ካደረገው ዋና ነገር አንዱና ትልቁ በመንፈስ ቅዱስ ተመርቶ ወደ ምድረ በዳ እንደሄደና ለአርባ ቀንና ለአርባ ሌሊት እንደጾመ በማቴዎስ ወንጌል ምዕራፍ 4 ከቁጥር 1 እስከ 11 ያለውን አይተናል። ዛሬም ስለ ጾምና ጸሎት ቀጣዩን ክፍል እናያለን። በቅድሚያ ግን ይህንን መዝሙር ላሰማችሁ። Thank you. ጸና ጸሎት። ጾምና ጸሎት። እግዚአብሔር አምላካችን በዚህ ርዕስ ላይ ደግሞ እንዲናገረን እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግናለን ስለዚህ ቀን፣ በሕይወት ስላቆምከን፣ ቃልህን እንድንሰማ እድል ስለሰጠህን። እግዚአብሔር አምላካችን ሆይ ይህ የምናጠናው ርዕስ ለአእምሮ እውቀት ብቻ ሳይሆን መንፈሳዊ ሕይወታችን እንዲያድግ፣ ከአንተም ጋር የበለጠ እንድንቀርብ፣ ፈቃድህን የበለጠ እንድናቅ የሚያደርገን እንዲሆን እለምንሃለሁ። እግዚአብሔር አምላክ በዚህ ሰዓት አንተ ተናገረን፣ አንተ አስተምረን፣ በሕይወታችን የሚበጀንን ነገር ለይተን እንድናቅ መልካሙ እጅ በእያንዳንዳችን ላይ ይሁን በጌታ በኢየሱስ ስም አሜን። ስለ ጾምና ጸሎት ስናስብ በቅድሚያ ልንመለከተው የሚገባን ጌታ ኢየሱስ ነው። ጌታ ኢየሱስ አገልግሎቱን ከመጀመሩ በፊት ለአርባ ቀናትና ለአርባ ሌሊት መጾሙን መጸለዩን ብቻ ሳይሆን ስለ ጾም አስተምሯል። ወገኖቼ የክርስትና ሕይወት ትልቁ ችግር ለስጋችን ከፍተኛ ጥንቃቄና እንክብካቤ እያደረግን መንፈሳዊ ሕይወታችንን ችላ ማለታችን ነው። ለመንፈሳዊ ሕይወታችን ጥንቃቄ ለማድረግ ቃሉን ከማጥናትና በቅድስና ከመመላለስ ባሻገር የጾምና የጸሎት ሕይወት እጅግ በጣም አስፈላጊ ነው። በማቴዎስ ወንጌል ምዕራፍ 9 ከቁጥር 14 እስከ 15 ባለው ክፍል ላይ ጌታ ኢየሱስ ጥያቄ ተጠይቆ በተለይም ደቀ መዛሙርቱ በጸሎት ሊፈቱት ያልቻሉትን ጥያቄ ይዘው ቀርበውለት ነበር። በዚያን ጊዜ ጌታ ስለ ጦም የሰጣቸው መልስ የሚከተለውን ነው። በተለይም ደቀ መዛሙርቱ ወደ እርሱ ይዘው የመጡት የዮሐንስ ደቀ መዛሙርት ያቀረቡት ጥያቄ ነበር። በዚያ ጊዜ የዮሐንስ ደቀ መዛሙርት ወደ ኢየሱስ ቀርበው እኛና ፈሪሳውያን ብዙ ጊዜ የምንጦመው ደቀ መዛሙርት ግን የማይጦሙት ስለምንድን ነው አሉት። ኢየሱስም እንዲህ አላቸው፣ ሚዜዎች ሙሽራው ከነርሱ ጋር ሳለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከነርሱ የሚወሰድበት ጊዜ ይመጣል፣ በዚያ ጊዜ ይጦማሉ አለ። እዚህ ላይ ጌታ የሚላቸው አሁን እኔ ከእናንተ ጋር ነኝ፣ ለጥያቄያችሁ ሁሉ ለችግራችሁ ሁሉ መልስ ነኝ። ከእኔ ጋር ሳላችሁ የሚቋቋማችሁ ጠላት የለም። በተለይም ለዮሐንስ ደቀ መዛሙርት በሰጠው መልስ ላይ ለደቀ መዛሙርቱ ትልቅ መሰረታዊ ነገር ትቶላቸዋል። ከእኔ ጋር እስካላችሁ እኔ እያያችሁ ትመላለሳላችሁ፣ እኔ የሚሄድበት በሚሄድበት ጊዜ ግን የእኔ መሄጃ ሲመጣ ግን በኃይል ተሞልታችሁ በድል አድራጊነት እንድትመላለሱ በጾም ጸሎት መትጋት አለባችሁ እያለ ነበር። ወገኖቼ ጾምና ጸሎት በዓላማ የሚደረግ ነገር ነው። ከስጋ ፈቃድ ወጥተን ወደ እግዚአብሔር ፈቃድ ለመግባት የሚያዘጋጀንና ራሳችንን በእግዚአብሔር ፊት እንድናዋርድ የሚያስችለን ነው። ጌታ ለዮሐንስ ደቀ መዛሙርት የሰጣቸው መልስ ሙሽራው የሚወሰድበት ጊዜ ይመጣል፣ በዚያ ጊዜ ይጦማሉ የሚል ነበር። እኔ ከእነርሱ ጋር ሳለሁ ችግር የለም እያለ ነበር፣ ወይም ደግሞ ሊጦሙ አያስፈልጋቸውም እያላቸው ነበር። እኔ ከእነርሱ ስለይ ግን እኔ ባለመኖሬ የሚጎላቸውን ለማግኘት በጾም ጸሎት ራሳቸውን ያዘጋጃሉ እያለ ነበረ። ጌታ ኢየሱስ ስለ ጾም አስተምሯል። ወገኖቼ መጽሐፍ ቅዱስ የቀረበልን ትምህርት በዚህ መጽሐፍ ላይ የምንማረው ትምህርት ስንፈልግ የምንከተለው ሳንፈልግ የምንተወው ሳይሆን እንድንኖርበት እንድንለማመደው የተሰጠን መመሪያ ነው። እየጣለ ደቀ መዛሙርቱ ማድረግ ስላለባቸው ሲያስተምር በማቴዎስ 6 ከቁጥር 2 እስከ 15 ማቴዎስ 6 ከ2 እስከ 15 ስለ 3 መሰረታዊ ነገሮች ተናግሯል። እንግዲህ መጽዋት ታደርግ ግብዞች በሰው ዘንድ ሊከበሩ በመኩራብና በመንገድ እንደሚያደርጉት በፊትህ መለከት አታስነፋ። እዚህ ላይ ልናሰምርበት የሚገባው ስታደርግ እንጂ ብታደርግ የሚለውን ሐሳብ ነው። ስታደርግ እንጂ የሚለውን ቃል ስንመለከት አንድ ነገር መደረግ እንዳለበት የሚጠቁመን ነው። በማቴዎስ 6 ቁጥር 5 ላይም ደግሞ ስትጸልዩ እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና፣ አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህን ዘግተህ በስውር ላለ አባትህ ጸልይ፣ በስውር የሚያይ አባትህ በግልጽ ይከፍልሃልና ይላል። እንዲሁም ቁጥር 16 ላይ ሶስተኛውን ሐሳብ እናያለን። ስትጦሙ እንደ ግብዞች አጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና። እንግዲህ ስንጾም የእኛን ማንነት ለሌሎች ለማሳየት ወይም ደግሞ በሰው ፊት ጦመኛ መስለን ከጾሙ የተነሳ እንደ ተጎዳን ሰውነታችንን አጠውልገን እንድንሄድ ሳይሆን ጉዳያችንን ከእግዚአብሔር ጋር አድርገን በስውር ለሚያባታችን ልመናችንን በፊቱ ስናፈስ ያ በስውር የሚያይ አምላካችን በግልጽ እንደሚከፍለን ያሳስባል። ለዚህም ነው አንተ ግን ስትጦም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ፣ በስውር የሚያይ አባትህ በግልጽ ይከፍልሃል የሚለው ወገኖቼ በዚህ ማቴዎስ 6 ከ2 እስከ 15 ባለው ክፍል ጌታ ለደቀ መዛሙርቱ ስለ መስጠት፣ ስለ ጸሎትና ስለ ጾም በግልጥ ሲያስተምር ይህ ጉዳይ እንደ አማራጭ ሲፈልጉ የሚያደርጉት ሳይሆን ደግሞም ደስ ሳይላቸው የሚተውት ሳይሆን እርሱን መስለው ለመመላለስ የግድ ሊለማመዱትና ሊኖሩበት የተገባ ጉዳይ መሆኑን ለማስጨበጥ ነበር። ስትሰጡ፣ ስትጸልዩ፣ ስትጦሙ ጉዳያችሁን ከጌታ ጋር አያይዙ እንጂ ለታይታ ወይም በሰው ዘንድ መንፈሳዊነታችሁን ማሳያ እንዳታደርጉ እያላቸው ነበር። ወገኖቼ ይህ የተጻፈው ለትምህርታችን ተጻፈ እንደሚል ለኔና ለእናንተም ደግሞ ልንጠነቀቅበት የሚገባ ጉዳይ ነው። እኛ ስንበረታ የሌሎችን ድካም ለማሳየት ሳይሆን በብርታታችን የሌሎችን ድካም ለመሸከም መሆኑንም አንዘንጋ። ወገኖቼ ያለ ጸጋው እኛ ከማንም የከፋንና የባስን ነን። ደቀ መዛሙርቱ የክርስቶስን ትእዛዝና እርሱ ከነርሱ የሚጠብቀውን ለማድረግ ይተጉ ነበር። በሐዋርያት ሥራ ምዕራፍ 1ና ምዕራፍ 2ም የምናየው ያንን ነበር። በተለይም በሐዋርያት ሥራ ምዕራፍ 2 ቁጥር 5 ላይ ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር ይላል። እነዚያ አይሁድ በጸሎት መትጋት ብቻ ሳይሆን የጾምንም ሁኔታ ያካትቱ እንደነበረ መገመት አያስቸግርም። ሐዋርያት በግል ሕይወታቸው ጾምና ጸሎት ከመለማመዳቸውም በላይ ሽማግሎችን ሲሾሙ እንኳ በጾምና በጸሎት ሆነው ነበር። የሐዋርያት ሥራ ምዕራፍ 14 ቁጥር 23 በየቤተ ክርስቲያኑ ሽማግሌዎቹን ከሾሙ በኋላ ጾመው ከጸለዩ በኋላ ላመኑበት ጌታ አደራ ሰጧቸው ይላል። የጾምና የጸሎትን አስፈላጊነት ጌታ ሲናገር በማቴዎስ 17 19 ላይ ከዚህ በኋላ ደቀ መዛሙርቱ ብቻቸውን ወደ ኢየሱስ ቀርበው እኛ ልናወጣው ያልቻልነው ስለምንድን ነው አሉት። የጾምን ጉዳይ በመጥቀስ እውነት እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህንን ተራራ ከዚህ ወዲያ እለፍ ብትሉት ያልፋል የሚሳናችሁ ነገር የለም ይህ አይነቱ ግን ከጸሎትና ከጾም በቀር አይወጣም አላችሁ ይላል ጾምና ጸሎት ለመንፈሳዊ ህይወታችን የሚያስገኘው በረከት በጣም ታላቅ ነው ባለፈው ጥናታችን በኢሳይያስ 58 እና እንዲሁም በማቴዎስ 17 ላይ አራት የመንፈሳዊ ጥቅሞችን በዚህ በጾም ጸሎት ህይወት ውስጥ አይተናል እነኛንም እንዲሁ ለማንሳት ያህል በእግዚአብሔር ፊት አንደኛ ራሳችንን እንድናዋርድ እንደሚረዳን ሁለተኛ የጸሎታችንን መልስ እንደምናስገኝ ሶስተኛው የጠላትን ቀንበር እንደምንሰብር እንደዚሁም ደግሞ የክፋትን ኃይል ሰብረን አጋንንትንም ለማውጣት እንደሚያስችለን ተመልክተናል ከዚህ በተጨማሪ በጣም አስፈላጊ የሆኑ መንፈሳዊ ምክንያቶችም እናያለን ጾምና ጸሎት አስፈላጊ የሆነበት ሌላው ምክንያት ከእግዚአብሔር ምሪትን ወይም መመሪያን ለመቀበል ነው መሳፍንት ምዕራፍ 20 ከቁጥር 24 እስከ 28 በሁለተኛው ቀን የእስራኤል ልጆች ከብንያም ልጆች ጋር ሊዋጉ ቀረቡ በሁለተኛው ቀን ብንያም ከጊባአ በእነርሱ ላይ ወጣ ከእስራኤልም ልጆች ደግሞ 18,000 ሰዎች ገደሉ እነዚህም ሁሉ ሰይፍ የሚመዙ ነበሩ የእስራኤልም ልጆች ሁሉ ህዝቡም ሁሉ ወጣው ወደ ቤተል መጡ አለቀሱ በዚያም በእግዚአብሔር ፊት ተቀመጡ በዚያም ቀን እስከ ማታ ድረስ ጾሙ በእግዚአብሔርም ፊት የሚቃጠል የደህንነት መስዋዕት አቀረቡ ከዚህ በኋላ በቁጥር 28 ላይ እግዚአብሔርን ዳግመኛ እንውጣ ወይስ እንቅር ብለው ጠየቁ እግዚአብሔርም በእጃችሁ አሳልፌ እሰጣችኋለሁና ውጡ አላቸው እዚህ ላይ የምንመለከተው ነገር ባጭሩ ይህ ነው እነዚህ ሰዎች ቀድሞ ያደርጉት እንደነበሩት ማደርጋቸውን ትተው ድል ከተመቱ በኋላ ተመልሰው በእግዚአብሔር ፊት አቅጣጫንና መመሪያን ለማግኘት እንደ ጾሙ እንደ ጸለዩ እናያለን በዚህም ምክንያት እግዚአብሔር ሊያደርጉ የሚገባቸውን ነገራቸው የእስራኤል ህዝብ በተደጋጋሚ ከተሸነፉ በኋላ በእግዚአብሔር ፊት በልቅሶና በጦም በቀረቡ ጊዜ እግዚአብሔር ድልን እንደ ሰጣቸው እናያለን ይህም በጾምና በጸሎት የሚገኘው መመሪያና ድልን ያስረዳል ጾም በእውነት በእግዚአብሔር ፊት ተዘጽተን ንስሐ መግባታችንን የምንገልጽበትና ከእግዚአብሔርም ምሕረትን የምናገኝበት መንገድ ነው ስንጾም ዝም ብለን ሳይሆን የእግዚአብሔርን ፊት ወደ እኛ እንዲመልስ እግዚአብሔር እንዲያስበን እንዲያስችለን ራሳችንን አስቀድመን አይተን በንስሐ በፊቱ ራሳችንን አዋርደን ቀርበን የምንጠይቀውን እግዚአብሔር ይመልስልናል ስለዚህ ዝም ብለን ስለ ጾምን ብቻ የሚሆን ነገር አለ ብለን እንዳናስብ ቅድመ ዝግጅትም ያስፈልገዋል ለጾም ሁለተኛው ነገር ደግሞ ዓላማ ያስፈልገዋል በአንደኛ ነገስት ምዕራፍ 20 ከ19 እስከ 27 ንጉስ አካብ የናቡቴን የወይን ቦታ በሚስቱ ምሪት በግፍ አስገድሎ ከወረሰ በኋላ እግዚአብሔር ሊያደርግበት ያለውን ፍርድ በባሪያው በኤልያስ በኩል ሲነግረው አካብ ያደረገው ነገር ቢኖር በአንደኛ ነገስት ምዕራፍ 20 ቁጥር 27 ላይ አካብም ይህንን ቃል በሰማ ጊዜ ልብሱን ቀደደ ገላውን ማቅ አለበሰ ጾመ በማቅም ላይ ተኛ ቅስስ ብሎ ሄደ ደግሞም አካብ በፊቴ እንደተዋረደ አየህን በፊቴ የተዋረደ ስለሆነ በልጁ ዘመን በቤቱ ላይ ክፉ ነገር አመጣለሁ እንጂ በርሱ ዘመን ክፉ ነገር አላመጣም የሚል የእግዚአብሔር ቃል ወደ ኤልያስ መጣ ይላል በጣም ይገርማቸዋል በዚህ ስፍራ ላይ ምናየው ይሄ ሰው ክፉ በደል ነው የበደለው እግዚአብሔር ሊቀጣው ተነስቶ ነበር ነገር ግን ጥፋቱን አውቆ በንስሐ በእግዚአብሔር ፊት ተደፍቶ ሲያለቅስ እግዚአብሔር ምሕረት እንዳደረገለት እናያለን ስለዚህ ጾምና ጸሎት በቅድሚያ በንስሐ በእግዚአብሔር ፊት ሰው ካልቀረበ ሰው ስለ ጾመ ስለ ጸለየ ብቻ የሚሆን ነገር የለም። ለዚህ ሰው እግዚአብሔር ምሕረትን ያደረገለት ልቡን በእግዚአብሔር ፊት በማዋረዱ ምክንያት ነው። በዳንኤልም ዘመን በጾምና በንስሐ የቀረበ ጸሎት ታላቅ ፈውስን እንዳመጣ በዳንኤል ምዕራፍ 9 ከቁጥር 3 እስከ 6 እና እንዲሁም በምዕራፍ 9 ከ20 እስከ 22 እናነባለን። ጊዜ ለመቆጠብ ዝርዝሩን አናነባው፣ ጥቂት ሐሳብን እናያለን። ቁጥር 3 ላይ ዳንኤል ምዕራፍ 9 ማቅ ለብሼ በአመድ ላይ ሆኜ ስጾም እጸልይና እለምን ዘንድ ፊቴን ወደ ጌታ ወደ እግዚአብሔር ወደ አምላኬ አቀናሁ፣ ወደ አምላኬም ወደ እግዚአብሔር ጸለይኩ፣ ተናዝዤም እንዲህ አልኩ ይላል። በዚህም ስፍራ የምናየው ይህንን ነው። ዳንኤል ጸለይኩ ብቻ አላለም፣ ተናዝዤም እንዲህ አልኩ ይላል። ራሱን ብቻ ሳይሆን ህዝቡንም ወክሎ ህዝቡንም ይዞ የህዝቡንም በደል ተሸክሞ በእግዚአብሔር ፊት እንደወደቀ እንደጸለየ እናያለን። ከዚያም ዳንኤል 9:20 ላይ ከፍጹም ልብ በንስሐ በጾምና በጸሎት ለቀረበው ልመና መልስ ሲመጣ እናነባለን። እኔም ገና ስናገርና ስጸልይ በኃጢአቴና በህዝቤ በእስራኤልም ኃጢአት ስናዘዝ በአምላኬ በእግዚአብሔር ፊት ስለ ተቀደሰው ስለ አምላኬ ተራራ ስለምል ገና በጸሎት ስናገር በራእይ አይቼው የነበረው ሰው ገብርኤል እነሆ እየበረረ መጣ። በማታም መስዋዕት ጊዜ ዳሰሰኝ። ዳንኤልም ሆይ ጥበብንና ማስተዋልን እሰጥህ ዘንድ አሁን መጥቻለሁ፣ አንተ በጣም የተወደድክ ነህና በልመናህ መጀመሪያ ላይ ትእዛዝ ወጥቷል፣ እኔም እነግርህ ዘንድ መጥቻለሁ እያለ ይነግሯል። በጣም አስደናቂ ነገር ነው የምናየው። ይህ ሰው ስለ እግዚአብሔር ምሕረት ነው በእግዚአብሔር ፊት የወደቀው። ነገር ግን እግዚአብሔር እሱ ካሰበው በላይ የሆነ ነገር ሲያደርግለት እናያለን። ጥበብንና ማስተዋልን እሰጥ ዘንድ አሁን መጥቻለሁ፣ አንተ በጣም የተወደድክ ነህ እያለ ይናገረዋል። ለልመናህም መልስ መጥቷል ይለዋል። በዚህ መሰረት ስንጾምና ስንጸልይ የሚከተሉትን ሰባት ነገሮች እናገኛለን። በእግዚአብሔር ፊት ራሳችንን እናዋርዳለን። የጸሎታችንን መልስ እናገኛለን። ሶስተኛ፣ የክፋትን ቀንበር እንሰብራለን። አራተኛ፣ ርኩሳን መናፍስትን ለማውጣት ኃይል እናገኛለን። አምስተኛ፣ መመሪያን እንቀበላለን። ስድስተኛ፣ ንስሐ መግባታችንን እናረጋግጣለን። ሰባተኛ፣ መረዳትንና ጥበብን እናገኛለን። እንግዲህ ጸሎታችን እንዲመለስ ከፈለግን፣ ከእግዚአብሔር መመሪያ ከፈለግን፣ በሕይወታችን የሰለጠነብንን የጠላትን ቀንበር መስበር ከፈለግን፣ አጋንንትንም ማስወጣት ከፈለግን፣ ልዩ መረዳትና ጥበብ እግዚአብሔር እንዲሰጠን ካሰብን ከጾምና ከጸሎት በቀር ሌላ አቋራጭ መንገድ የለም። ወገኖቼ ብዙዎቻችን እግዚአብሔር በሕይወታችን እንዲያሳድገን አስደናቂ የሆነው የእግዚአብሔር እጅ ባለፉት ዘመን እንደነበሩ የእምነት አባቶች ዛሬም እንዲከናወን እንፈልጋለን። የእግዚአብሔር እጅ ዛሬ አልታሰረም። እግዚአብሔር ዛሬም መስራት አላቃተው። እግዚአብሔር እኛን መለወጥ አላቃተው። ነገር ግን እኛ ልናደርግ የሚገባንን ነገር ባለማድረጋችን ዘመናችንን ሁሉ የምንመኘውን ነገር ሳናገኝ እንዳያልፍ ያስፈራል። አጭሩና ቀላሉ መንገድ እግዚአብሔር በቃሉ የሰጠንም መመሪያ በስራ መዋል ነው። የዛን ጊዜ አስደናቂ ነገር እናያለን። የዛን ጊዜ ከራሳችን አልፈን ለሌላውም የሚተርፍ ነገር በሕይወታችን ሲፈጸም ሲካሄድ እናያለን። ስለ ጾምና ጸሎት ስናስብ አንድ በጣም ልናስተውለው የሚገባን ቁም ነገር ቢኖር ጾምና ጸሎት የእግዚአብሔርን ፈቃድ የምናደርግበት እንጂ የስጋችንን ፈቃድ ማስፈጸሚያ አለመሆኑን መገንዘብ ይኖርብናል። እግዚአብሔር በፊቱ እንደ ቃሉ ለመመላለስ በሚያስችለን መንገድ እንድንዘጋጅ ከተነሳን እግዚአብሔር የእርሱን ፈቃድ ባለበት ነገር ከጎናችን ቆሞ ስለሚረዳን በዚህ ልባችን ሊበረታታ ይገባል። ጌታ ኢየሱስ ስለ ጾምና ጸሎት በቃል በማስተማር ብቻ ሳይሆን በተግባርም እያደረገ እየኖረ ለደቀ መዛሙርቱ ምሳሌ እየሆነ ይመላለስ ነበር። እኔና እናንተም ጾምና ጸሎትን ስናስብ በተግባር ልንተረጉመው ይገባል። ስለ ጾምና ጸሎት የምንማረው እያደረግነው ነው። በተለይም በዚህ ሀገር፣ በተለይም በዚህ ዘመን ስጋችን የሚያቀርብልን ብዙ ምክንያት አለ። ጠላትም ደግሞ በጾም ጸሎት እንድንተጋ ስለማይፈልግ ያለ የሌለውን የማሰናከያ ነገር በሕይወታችን ያመጣል። ግን እኛ ልንነቃ፣ ቆም ብለን ልናስተውል ይገባናል። ያኔ በድፍረት በብርታት ስንሞላ ውጤቱን ስለምናይ የበለጠ የጸሎትና የጾም ጥቅሙ ይገባናል። እግዚአብሔር አምላካችን እያንዳንዳችንን እንዲረዳን በቃሉ ላይ እንደሰማነው የጾምንና የጸሎትን ሕይወት ቢያንስ ቢያንስ በሳምንት አንድ ቀን እንኳ ለጌታ ሰርተን ልንለማመድ ይገባናል። ጌታ አምላካችን ዛሬ የተነጋገርንበትን ሐሳብ በስራ እንድትተረጉመው እንዲረዳን እንጸልያለን። የዘላለም አምላክ እግዚአብሔር፣ ምሕረትህና ቸርነትህ ብዙ የሆነ እግዚአብሔር፣ በእውነት በሕይወታችን ለውጥ እንዲመጣ በዚህ ምድር ላይ የመፈጠራችን ዓላማ ያንተን ክብር ለማሳየት አንተን ለማገልገል እንደሆነ አውቀን ሕይወታችን አንተ ደስ በምትሰኝበት መስመርና መንገድ እንዲራመድ እግዚአብሔር ሆይ በዚህ ሁኔታ እንድታበረታን ልጅህን ኢየሱስ ክርስቶስን ለመምሰል ከሚያስችለን መንገድ አንዱ የጾምና የጸሎት ሕይወት ነው። በዚህ ጉዳይ ላይ ከጎደልን ምናልባት በአእምሯችን መረዳት ከብዙ አቅጣጫ ብዙ ኢንፎርሜሽን ልናገኝ እንችላለን። ነገር ግን ወደ አንተ የሚያቀርበን የልብህን መሻት በእኛ የሚያስተናግድ ሌላ ነገር በእኛ ውስጥ አይገኝምና እግዚአብሔር ሆይ በዚህ ጉዳይ ላይ እርዳን፣ ወገኖቼንም እርዳ። እግዚአብሔር ሆይ ዛሬ ስለሰማነው ቃል እናመሰግናለን። ክብር ሁሉ ለአንተ ይሁን፣ በጌታ በኢየሱስ ስም አሜን። ወገኖቼ እንግዲህ ሳምንት ይህንኑ ሀሳብ ቀጥለን እናያለን። እስከዛ ግን እግዚአብሔር ከእያንዳንዳችን ጋር አይሆን። በሕይወታችን ግን ይህንን የምንማረውን ነገር እንድንለማመደው ያስፈልጋል። ምክንያቱም የምንማረው ትምህርት ስራ ላይ የሚውለው ስንለማመደው ብቻ ነው። ያልተለማመድነውን ነገር ብዙ ጊዜ ልናቋው ልንረዳው አንችልም።
Goodbye.